ጋቢና ቬ ያዲሱ ትልድምስ የለተ ማክሰኞ መስከረም 18 2014 ዓ.ም መሰናዶ ጀመረ። ለምሽቱ ከያዝናቸው መሰናዶዎች መካከል ጥቂቶቹን እናስተዋውቃችሁ።
ሰልፉ ዋና አላማ እኛ የህዝብ ፓርቲን ድምጽ ማሰማት ነው። ምንድነው አሁን በትግራይ ላይ ተፈጥሮ ያለው ሁኔታ እናያለን። ረሃብ አለ፣ ሰው ሰራሽ ረሃብ አለ፣ የመድኃኒት እጦት አለ። ይሄ ባለበት ሁኔታ እኛ ድምጻችንን እንዴት እናሰማ? ሰልፉ ዋና አላማ
በመቶዎች የሚቆጠሩ የመቀሌ ዩኒቨርሲቲ ተማሪዎችና ማህበረሰብ አባላት በትግራይ ክልል የተከሰተው ሰው ሰራሽ ረሃብን ተቃውመው ካደረጉት ሰልፍ ላይ የተወሰደ ድምጽ ነው የሰማችሁት። በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል በትላንትናው ዕለት ደግሞ በዋሽንግተን ዲሲ ሰላማዊ ሰልፍ ተካሂዷል።
ዋናው የተጠራበት ምክንያት የባይደን አስተዳደር በኢትዮጵያ ላይ የያዘው የተሳሳተ አቋም ነው።
ዩናይትድ ስቴትስ በተሳሳቱ መረጃዎች ላይ ተመርኩዛ በኢትዮጵያ ላይ ጫና እየፈጠረች ነው ሲሉ የከሰሱ ትውልደ ኢትዮጵያውያን ናቸው ሰልፉን የጠሩት። በዚህ ዙሪያ ዘገባ ይኖረናል። ሙዚቃና ሌሎች ዘገባዎችንም ይዘናል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመውና የምሽቱ አቀናባሪ ንጉሱ ታምሬ መርሃ ግብሩን በመምራት አብረናችሁ የምናመሽ ይሆናል። አሁን ሀብታሙ ስዩም አጫጭር ዜናዎችን ይዘው ይጠብቃችኋል።
ሰሜን ኮሪያ ሌላ የሚሳኤል ሙከራ በዛሬው ዕለት ማድረጓ ታውቋል። ይህ ሙከራ የጎርጎሳውያኑ መስከረም ወር ከገባ ወዲህ ሶስተኛው መሆኑ ነው። ሙከራው የተከናወነው የሰሜን ኮሪያ አምባሳደር በተባበሩት መንግስታት ጉባኤ ላይ ጎረቤት ሀገር ደቡብ ኮሪያን በጠላትነት ከመፈረጃቸው ጥቂት ደቂቃዎች በፊት ነው። የጃፓን የጦር ባለስልጣናት ሙከራው የባለስቲክ ሚሳኤልን እንዳካተተ ተናግረዋል። ደቡብ ኮሪያ የአጭር ርቀት ሚሳኤልን እንደተሞከረ መነሻውም መፒያንግ ሪ ከሚባለው የሰሜን ጃጋንግ ግዛት እንደሆነ ተናግራለች። ይህ ስፍራ ሰሜን ኮሪያ በጎርጎሳውያኑ 2017 ዓ.ም አህጉር ተሻጋሪ የሚሳኤል ሙከራ ያደረገችበትም ነበረ። በጎርጎሳውያኑ 2019 ዓ.ም የሚሳኤል ሙከራዎቿን በድጋሚ የጀመረችው ሰሜን ኮሪያ በአንድ ጊዜ ሁለት ሚሳኤሎችን በመተኮስ ትታወቃለች። ነጠላው ሙከራ የረጅም ርቀት ሚሳኤል መደረጉን አመላካች ነው የሚሉ ቢኖሩም ማስረጃ ግን አልተገኘም። የዩናይትድ ስቴትስ የጦር ባለስልጣናት 20 ዓመታትን ያስቆጠረው የአፍጋኒስታን ጦርነት ማክተምና የሀገሪቱ ጦር ለቆ የወጣባቸው በትርምስ የተሞሉ የመጨረሻ ሳምንታትን አስመልክቶ ከህዝብ ተወካዮች ፊት ቀርበው ጥያቄ ሊቀርብላቸው እንደሆነ ተሰምተዋል። የሀገሪቱ የመከላከያ ከፍተኛ ባለስልጣናት በሴኔቱ የጦር አገልግሎት ኮሚቴ ፊት ቀርበው በአፍጋኒስታን የጦር እንቅስቃሴ ማብቃቱንና የመጪ ዘመን የሽብርተኝነት እቅዶችን በተመለከተ ማብራሪያ ይሰጣሉ። ፔንታገንም ከአፍጋኒስታን የመውጣቱን ዘመቻ ደግፎ ሲሟገት ሰንብተዋል። ዘመቻው ቁጥራቸው 120 የሚሆኑ አፍጋኒስታውያንን ሀገራቸው በታሊባን እጅ ውስጥ ከወደቀች በኋላ ወደ ዩናይትድ ስቴትስ የማጓጓዝ እንቅስቃሴንም አካቷል። በአጥፍቶ ጠፊ የቦምብ ጥቃት 13 የዩናይትድ ስቴትስ ጦር አባላትና 169 አፍጋኒስታናውያን ማለቃቸውን ጨምሮ በካቡል ዓለም አቀፍ አውሮፕላን ጣቢያ የታዩ በትርምስ የተሞሉ ቀናት በዘመቻው የመጨረሻ ምዕራፍ ላይ ታይተዋል። እኒህን ክስተቶች ጨምሮ ከፍተኛ ጄኔራሎች ቀድመው ስለተወጠኑ ለቀው የመውጣት እቅዶችና ውሳኔ ውጭ ጥያቄ ይቀርብላቸዋል ተብሎ ይጠበቃል። በሊባኖስ ቤይሩት ወደብ ደርሶ የነበረውን ፍንዳታ በመመርመር ላይ የነበሩ መሪ ዳኛ ስራቸው እንዳቆሙ ተሰምተዋል። ዳኛው ከዚህ ውሳኔ የደረሱት አንድ የቀድሞ ሚኒስትር ከስራቸው ሊወገዱ እንደሚገባ ሀሳባቸውን መስጠታቸውን ተከትሎ ነው። አስቸጋሪ የሆኑ ምርመራ በመምራት ረገድ ሁለተኛ የሆኑት ዳኛ ታሪክ ቢዛር የቀድሞውን የደህንነት ኃላፊ ለመጠየቅ ለሰኞ ተይዞ የነበረውን ቀጠሮ ሰርዘዋል። የዳኛው ቢዛር ከምርመራው መሸኘት እውን የሚሆን ከሆነ ለምርመራው ትልቅ ክስረት እንደሚሆንም እየተነገረ ነው። በጎርጎሳውያን ነሐሴ 4 በተፈጠረ ፍንዳታ በጥቂቱ 214 ሰዎች እንደሞቱ ተነግረዋል። ዘገባው የአሶሺየትድ ፕሬስ ነው። ፌስቡክ አቅዶት የነበረውን ኢንስታግራም ለልጆች የተሰኘ መርሃ ግብር በጊዜያዊነት እንዳቆመ ተሰምተዋል። ይህ ውሳኔ የተሰማው መርሃ ግብሩ በልጆች ላይ ጭንቀትና ድብርትን ጨምሮ ጎጂ ውጤቶችን ሊያስከትል እንደሚችል የሚገልጹ አስተያየቶች ማየላቸውን ተከትሎ ነው። የፌስቡክ ሀሳብ ማስታወቂያ የሚያወጣበት ወላጆች የሚቆጣጠሩትና እድሜ የሚመጥን መርሃ ግብር ማዘጋጀት ቢሆንም የዩናይትድ ስቴትስ ሕግ አውጪዎችና ተሟጋች ቡድኖች ግን ለደህንነት ሲባል ሙሉ በሙሉ እቅዱ እንዲሰረዝ አሳስበዋል።
የጋቢና ቪኦኤ የማክሰኞ ምሽት መስከረም 18 2014 ዓ.ም መሰናዶን ነው እየተከታተላችሁ ያላችሁት። አብራችሁን ስለሆናችሁ እናመሰግናለን። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በመቶዎች የሚቆጠሩ የመቀሌ ዩኒቨርሲቲ ማህበረሰብ አባላት የእርዳታ ምግብና መድኃኒት እንዲደርሳቸው የጠየቁበትን ሰልፍ ባለፈው ቅዳሜ በትግራይ ክልል በመቀሌ አድርገዋል። ሰልፉ በዋናነት ዓላማው በትግራይ ውስጥ የተከሰተው ሰው ሰራሽ ርሃብ እንዲቆም የሚጠይቅ መሆኑን ጠቅሰው ጥያቄያቸውን እዚያው ለሚገኙ ዓለም አቀፍ ተቋማት ተጠሪዎች በደብዳቤ አስገብተዋል። በመቀሌ የሚገኘው ዘጋቢያችን ዓለም ፍስሐዬ ተከታትሎታል።
ሙዕዝ ሐድሽ ይባላል። ሙዕዝ በመቀሌ ዩኒቨርሲቲ በኢኮኖሚክስ ትምህርት ክፍል የድህረ ምረቃ ተማሪዎች አስተባባሪ ነው። ሙዕዝ የሰልፉን ዓላማ እንዲህ ይገልጸዋል።
የተለያዩ ንጹሃን ሰዎች ተገድለዋል። በሕይወታቸው በቁማቸውም ታስረው ወደ ገደልም ተወርውረዋል፣ ቆስለዋል፣ ታስርማሉ፣ ተሸማቀዋል። ብዙ ነገር ነው የደረሰው። በሞራል ላይ ከወሰን በማቴሪያል ላይ ከወሰድን ግን እንግዲህ ያው እንደምታውቀው ጦርነት የተጀመረው ጻምበጣ ላይ በተወረርንበት ወቅት ስለነበረ ገና የነበረውን ቡቃያውን ሃርቨስትን ሳናደርግ ነው የተጀመረው ጦርነቱ። ግን የተሰበሰበው ራሱ ሃርቨስቱ የገባው ጦር እንዳለ ነው የወረረው፣ ያቃጠለው። የተረፈውም ከውሃና ከአፈር ላይ ቀላቅሎ እንግዲህ ያበላሸው። ከዚህ የቀረ ከነበረው እንግዲህ ሰራተኛው ደመወዝ ነበረው። እንደምታውቀው እንዳለ በሙሉ በትግራይ ያለ ሰራተኛ ወደ 130,000 ሲቪል ሰርቫንት ነበረ። አንድ 450,000 እንደገና በተለያዩ የግል ድርጅቶችና እንዲሁም መንግስታዊ ባልሆኑ ተቋማት ሲሰራ የነበሩ እንዳለ በሙሉ ይሄ ከስራ አጥ ሆነዋል፣ ከስራ ውጭ ሆነዋል። ስለዚህ ይሄ ሁሉ ማያ የለውም፣ ደመወዝ የለው ማለት ነው። የባንክ ግልጋሎትም የለውም። ከዚህ ባለፈ እንግዲህ አንዴት ድርጅትና ገዛ ላይ ነው የነበረው። እሱም እንደምታውቀው ከአዲስ አበባ በሚገቡ ላይ የተለያዩ ብሎኮች አሉ። ስለዚህ በትግራይ ሶስት መሶሰ ድግር ነው ተከባ ያለችው። መሰረታዊ ሸቀጦች መግባት አይችሉም። እንደምታውቀው ነዳጅም የለም፣ መድኃኒትም የለም። ስለዚህ የባንክ ግልጋሎት፣ የስልክ ግልጋሎት በረራም እንዳለ በመሬትም ይሁን በየብስም እንዳለ በሙሉ ይሄ ዝግ ነው። ስለዚህ ይሄ ዓለም ዝም ብለን የምናየው ጉዳይ አይደለም። ከዚህ በላይ የሚመጣ ችግር የለም እና ይሄ ችግር ለዓለም ላይ እኛም ኮንሰርናችን እኛም ግንዛኔባችን ማሳወቅ አለብን ብለን ነው እንግዲህ ዛሬ ሰልፉ ላይ የወጣ ነው እና ለዓለም አቀፍ ተቋማትና እንዲሁም ለዩኤን ድርጅቶች ማሳወቅ ስለነበረብን ነው በዚህ ሰልፍ ላይ የተቀላቀል ነው።
ሌላኛዋ በሰልፍ ማዕከል ያገኘዋ ዶክተር ካሳ ታደለ ናት። ዶክተር ካሳ በመቀሌ ዩኒቨርሲቲ የሀብት እንስሳ መምህርና ተመራማሪ ከመሆኗ በተጨማሪ በዩኒቨርሲቲው የጀንደር ኢንስቲትዩት ዳይሬክተር ናት።
ያው የሰልፍ ዋና ዓላማ እኛ የህዝባችን ድምጽ ማሰማት ነው። ምንድን ነው አሁን በትግራይ ላይ ተፈጥሮ ያለው ሁኔታ እናየዋለን። ረሃብ አለ፣ ሰው ሰራሽ ረሃብ አለ፣ የመድኃኒት እጦት አለ። ይሄ ባለበት ሁኔታ እኛ ድምጻችንን እንዴት እናሰማ፣ ለዩኤን ኤጀንሲስ ያሉት ደግሞ ቀጥታዊ የሆነ መፍትሄ እንዲሰጡን ምን እንስራ የሚልና ድምጻችንን ለማሰማት የህብረተሰቡን ድምጽ ለማሰማት ነው የወጣ ነው። በተቻለ መጠን ረሃብ እንዳለ፣ ሰው ሰራሽ የሆነ ረሃብ እንዳለ፣ የመድኃኒት እጦት እንዳለ፣ በዚህ ሁኔታ ደግሞ ልጆች እየሞቱ እንደሆነ፣ ሴቶች እናቶች እየሞቱ እንደሆነ ተናግረናል። ይሄ ደግሞ በጣም አፋጣኝ የሆነ መፍትሄ እንደሚያስፈልገው ስለዚህ የዩኤን ኤጀንሲዎች ይሁን ኢንተርናሽናል ኮሚኒቲው ኮንሰርን እንዳለው እየገለጸ ነበረ። ያለውን ሁኔታ እያወገዘ ነው። እሱም ጥሩ ነው፣ ግን እኛ በቂ አይደለም። ምክንያቱም የሰው ህይወት ነው እየሞተ ያለው። በየቀኑ በመቶዎች የሚቆጠሩ ህጻናት እና እናቶች እየሞቱ ነው። ስለዚህ ለዚህ መፍትሄ የሚያስፈልገው ለምግብ አክሰስ እንዲኖረን እና ለመድኃኒት አክሰስ እንዲኖር እንዲያግዙን ነው ያስተላለፍ ነው ማለት ነው።
ዶክተር ካሳ በዚህ ሰልፍ የሴቶች ተሳትፎ ጥሩ ነበር ትላለች። ምክንያቱም በጦርነት ጊዜ ይበልጥ የምንጎዳው እኛ ሴቶች ነን በማለት እንዴት ትላለች።
አንድ የሆነ ጦርነት ወይ ኮንፍሊክት ሲኖር ከምንም በላይ ጥቃቱ የሚበረታው ሴቶችና ህጻናቶች ላይ ነው። ስለዚህ እኛ መቀሌ ዩኒቨርሲቲ ሴቶች እንደ ትግራይ ተወላጅ ሴቶች ደግሞ የጥቃቱ ሰለባ ነን። ስለዚህ በዚህ ሰልፍ ላይ ብታይም በጣም ብዙ የሴቶች ቁጥር ነበር። በጣም ጥሩ ድምጻችን ስናሰማ ነበር ብዬ አምናለሁ።
የመቀሌ ዩኒቨርሲቲ ማህበረሰብ ሰልፈኞች በዓለም አቀፍ የስደተኞች ድርጅት ደብዳቤውን ወደ ቢሮ ያስገቡት ሲሆን የዓለም ምግብ ፕሮግራም ተወካይ በሰልፍ መካከል በመገኘት ደብዳቤያቸውን ተቀብላቸዋል። ዓለም ፍስሐ ለአሜሪካ ሬዲዮ ከመቀሌ።
በተመሳሳይ በትላንትናው ዕለት በዚህ በዋሽንግተን ዲሲም ሰልፍ ተካሂዷል። ዩናይትድ ስቴትስ በተሳሳቱ መረጃዎች ላይ ተመርኩዛ በኢትዮጵያ ላይ ጫና እየፈጠረች ነው ሲሉ የከሰሱ ትውልደ ኢትዮጵያውያን ናቸው ሰልፉን ያሰናዱት። ሀብታሙ ስዩም ሰልፉን ተከታትሎታል፣ ቀጥሎ ይቀርባል።
ዛሬ በዋሽንግተን ዲሲ አቆጣጠር ከጠዋቱ 3 ሰዓት ጀምሮ ትውልደ ኢትዮጵያውያን እና ኤርትራውያን ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ሰላማዊ ሰልፍ አከናውነዋል። የሰላምና አንድነት ግብረ ኃይል የተሰኘው ተቋም በዋነኝነት እንዳሰናደው የተሰማው ሰልፍ ዋነኛ ዓላማ ምን እንደሆነ ከጠየቅናቸው አስተባባሪዎች መካከል አንዱ አቶ መስፍን አስፈው ናቸው።
ዋናው የተጠራበት ምክንያት የባይደን አስተዳደር በኢትዮጵያ ላይ ያዘው የተሳሳተ አቋም ነው። ይሄ ማቀብ የሚባለው ከትልቁ ለ27 አመት አሸባሪ የነበረው ውሃት የሱን የሚደግፍ ማቀብ ስለሆነ ያንን ለመቃወምና ያን እንደማንቀበል ለማሳየት ነው። እንዲሁ ሁለተኛ ደግሞ የባይደን አስተዳደር እኔ አሁን ኢትዮጵያዊ ቶሊደ ኢትዮጵያዊ ነኝ ዘግነት አሜሪካዊ ነው እና በማንኛውም መንገድ ጠንካራ አንድነቷን የጠበቀች አሜሪካ ኢትዮጵያ ለአሜሪካ ታስፈልጋታለች። ያንን ግንዛቤ እንዲያረጉና እንደገና ሪኮንሲደር እንዲያረጉ እንደገና እንዲያዩት ነገሩን ለመንገር ነው።
አቶ መስፍን ዩናይትድ ስቴትስ አሁን እያሳየች ካለችው እሳቸው ጣልቃ ገብነት ሲሉ ከሚገልጹት አማራጭ ይልቅ በኢትዮጵያ ጉዳይ ቢኖራት ያሉትን ሚና ያስረዳሉ።
አሜሪካ መጀመሪያም እንዳልኩት አሜሪካ ትልቅ መጫወት ያለባት የመጀመሪያ የኢትዮጵያ አንድነት ነው። አንድነትና ሰላም እንዲመጣ ነው። አንድነቷን የሚያደፈርሰው የውሃት አስተዳደር ነው። ሰላማንም የደፈረሱ ነው። እነሱን መደገፍ የለባትም። ከዛ በኋላ ይሄ የብሔር ምናምን አደረጃጆች እንዲወገዱ ወይም ደግሞ በሌላ አደረጃጀት እንዲመጣ በአንድነት አደረጃጀት እንዲመጣ ድጋፍ ማድረግ አለባት። አሁን ያለው መንግስት ይሄ የብሔር አደረጃጀት አሁን ለዚህ ሁሉ መንስኤው የብሔር አደረጃጀት ነው። ይሄንን እንዲለወጥ ድጋፍ ማድረግ አለባት አሜሪካ።
ዩናይትድ ስቴትስ በቅርብ ጊዜያት ውስጥ በኢትዮጵያ ላይ እያሳደረች ነው ያሉት ተጽዕኖ በእውነተኛ መረጃዎች ላይ ያልተመሰረተ መሆኑን የጠቀሱት ሌላኛው አስተባባሪ ገነት ንጉሴ በበኩላቸው መሰሉ እንቅስቃሴ እውነታ ነው ያሉትን ለማስረዳት ያለመም እንደሆነ ተናግረዋል።
የእነሱ ፖሊሲ ኢትዮጵያ ላይ ጫና የሚያደርጉት በእውነቱ የተመረኮዘ አይደለም። በውሸት ትርክት የተሰማ ነገር ነው። ዊክ እና ሀፍ አጎ ከአባቶች ጋር ሆነ እንዲሁም ከስቴት ዲፓርትመንት እና ዩኤስአይዲ ጋር ለሁለት ሰዓት በላይ ስብሰባ አድርገን ነበረ። የሚሉት የነበረው ሁሉ ነገር ቆሞ ኔጎሽሽን ኢሚዲየትሊ መጀመር ያለበት ነው እና ይሄ ቲፒኤልኤፍን ከሞቱበት ከመቃብር ለማውጣት የሚያደርጉት ጣሪ ይመስላል እና እኛ ደግሞ እዚህ እውነት ኢትዮጵያ እንደ ሀገር እንድትቀጥል እውነቱን ማስረዳት አለብን። ለስቴት ዲፓርትመንትም ለዩኤስ ጋቨርንመንትም ፖሊሲያቸውን እንዲለውጡ ደግሞ ጫና ማድረግ ያለብን ለእኛ የሚመረጡትን ሰዎች ሬፕሬዘንታቲቮች፣ ሴኔተሮችን እነሱን ከንቪንስ እያደረግን እውነቱን እያስረዳን ለስቴት ዲፓርትመንት የፎሪን ፓሊሲ ወደ ኢትዮጵያ ያለውን እንዲለውጡ ለማድረግ ነው የምንሞክር ያለ ነው።
በላይነ መኮንን የተባሉ የሰልፉ ተሳታፊ በበኩላቸው በትዕይንተ ህዝቡ ላይ የመሳተፋቸው ምክንያት በትውልድ ሀገራቸው ኢትዮጵያ ሰላም እንዲሰፍን ያላቸውን ፍላጎት ማሳየት እንደሆነ ተናግረዋል።
ሰላም ሰላም፣ አሁንም ሰላም ነው። ሰላም ከሌለ ምንም ነገር ማድረግ አይቻልም። እንኳን ኢትዮጵያ ውስጥ ያሉትና እኛም እዚህ ውጭ ያለ ነው። ተቃጠል፣ ተአረርን፣ ሰላም አጣን፣ እንቅልፍ አጣን፣ ጤና አጣን፣ በጣም ተረብሸናል። ስለዚህ የሀገራችን ጉዳይ በጣም አንገብጋቢና እንደው አስለቃሽ ነው።
ይህ ዜና እስከተጠናቀረበት ሰዓት ድረስ ትዕይንተ ህዝቡ ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ሲከወን የነበረ ሲሆን ተሳታፊዎች ወደ ዋይት ሀውስ እና ወደ ሲኤንኤን የቴሌቪዥን ጣቢያ እንደሚያቀኑ ከአስተባባሪዎች ሰምተናል። 9 ወራትን የተሻገረው በሰሜን ኢትዮጵያ ያለው ግጭት ቆሞ ተፋላሚዎች የተኩስ አቁም ስምምነት እንዲያደርጉ ደረሱ የተባሉ የሰብአዊ መብት ጥሰቶች እንዲመረመሩና ሰብአዊ ድጋፍ ያለ ከልካይ እንዲንቀሳቀስ በተደጋጋሚ የጠየቀችው ዩናይትድ ስቴትስ በቅርቡ በተራዘመው ጦርነት ውስጥ እጃቸው ባለ ሰብአዊ ድጋፍ ችን ባስተጓጉሉና የተኩስ አቁም እንዳይደረስ በሚከለክሉ አካላት ላይ ያነጣጠረ አዲስ ማዕቀብ በፕሬዚደንት ጆ ባይደን አማካኝነት መፈረሙ ይታወሳል። ዩናይትድ ስቴትስ ኢትዮጵያ ውስጥ ላለው ችግር ጦርነት መፍትሄ እንደማይሆን ማሳሰቧ አይዘነጋም። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ዝግጅታችንን በሬዲዮ እንዲሁም ደግሞ በቴሌቪዥን በሬዲዮ ቴሌቪዥን በፌስቡክ እና በድረ ገጽ ላይ ለምትከታተሉ አድማጭ ተመልካቾቻችን ይህ ዘገባ የተጠናቀረው በትላንትናው ዕለት እንደሆነ ልናስታውስ እንወዳለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን ይቀጥላል። ተከታዩን ዘገባ ደግሞ ላስተዋውቃችሁ። በአሁኑ ወቅት በኢትዮጵያ ብቻ ሳይሆን በመላው የአፍሪካ ቀንድ የተለያዩ ክስተቶች እያጋጠሙ ነው። በዚህ ዙሪያ ትንታኔ እንዲሰጡን ዶክተር ሚካኤል ወልደ ማርያምን ጋብዘናቸዋል። ዶክተር ሚካኤል የአህጉራዊ ግንኙነት አሶሺየትድ ፕሮፌሰር እና በቦስተን ዩኒቨርሲቲ የአፍሪካ ማዕከል ምርምር ዳይሬክተር ናቸው። አብርሃም ዘርኤ ነው ያነጋገራቸው። ቀጥሎ ይቀርባል።
ከሁለት ዓመታት በፊት የአፍሪካ ቀንድ ትልቅ ተስፋ የተጣለበት አካባቢ ተብሎ ይጠቀስ ነበረ። አሁን ያለበትን ሁኔታ እንዴት ያዩታል?
At the current moment is in turmoil. The horn of course historically is a region that suffers from chronic
የአፍሪካ ቀንድ ቀውስ ላይ እንዳለ የሚያከራክር አይደለም። አካባቢው ለዘመናት ሰላም ያልሰፈነበት ክልል ቢሆንም በአሁኑ ሰዓት ግን ወደ ለየለትና ጥፋትና አለመረጋጋት ገብቷል። የአካባቢው አገሮች በ2018 ወይም 19 ተስፋ ተጥሎባቸው የነበረ ቢሆንም ህልም ሆኖ ነው የቀረው። አካባቢው ሙሉ ለሙሉ የእርስ በርስ ጦርነት ላይ ከመትገኘው ኢትዮጵያ ጀምሮ ሰሞኑን የከሸፈ መፈንቅለ መንግስት ከተካሄደባትና ገና ያልተረጋጋችው ሱዳን፣ ዲሞክራሲያዊ ለውጥን እየተጠባበቁ የሚገኙት እንደ ኤርትራ፣ ጅቡቲ፣ ሶማሊያ፣ ደቡብ ሱዳንና የመሳሰሉ አገሮች ሁሉም በተበላሸ አቋም ላይ ይገኛሉ። በንጽጽር የተሻለ መረጋጋት የሚታይባት ሶማሊላንድ ብቻ ናት። በተጨማሪም ከውስጣዊ አለመረጋጋት ባሻገር በአገሮች መካከል የሚታየው ውጥረት ወደ ጦርነት ሊያመራ ይችላል የሚባለው የሱዳንና የኢትዮጵያ ድንበር ግጭት አይነት ሌላው አሳሳቢ ጉዳይ ነው። በርግጥ በግልጽ የወጣ አይደለም እንጂ በብዙ አካባቢ አገሮች ውጥረት እንዳለ አስተውቃል። የከፋውና ግጭቱን የሚያባብሰው የዓለም አገሮችና የየአካባቢው ኃይሎች ተጽዕኖ ቀላል የማይባል ነው። የባህረ ሰላጤው አገሮች የተባበሩት አረብ ኤሚሬቶች፣ ቱርክ፣ ግብጽ፣ ቻይና፣ ሩሲያ፣ አሜሪካ፣ የአውሮፓ አገሮችና ሌሎችም ሁሉም የየራሳቸው ፍላጎት ያላቸው ናቸው። እና ይህም ተጨምሮ ባለው ግጭት ላይ ነዳጅ እንደመጨመር ማለት ነው።
እንዲህ ያለ ሁኔታ በአካባቢው ያጋጥማል ብለው ገምተው ነበር?
Well, I think one understood. I mean, if we look at the transition Ethiopia
በሱዳን እና በኢትዮጵያ የነበረ የሽግግር ጊዜ ስትመለከት እንደማይቀር ያስታውቅ ነበር። ከአንድ አፋኝ ስርዓት ወደ ሌላ ልቅ ዲሞክራሲያዊ መንገድ ስትሸጋገር ሁልጊዜ አልጋ ባልጋ የሆነ መንገድ አትጠብቅም። ቢሆንም ግን በዚህ መጠን እንደዚህ ሆናል የሚል ግምት ግን አልነበረኝም።
አሁን በኢትዮጵያ ባለው የእርስ በርስ ጦርነት ላይ ያለው አስተያየት ምንድን ነው? ተጠቃሚውና ተጎጂውስ ማን ይመስሉታል?
It's increasingly clear, at least in my view, that there really is no military solution to this particular conflict.
እንደኔ ግምት የሚጠቀም አካል ያለ አይመስለኝም። የውጊያው ተዋናዮች የቅርብና የሩቅ ህልሞቻቸውን ዓላማ ለማሳካት የጀመሩት ጦርነትን ስንመለከት ለማንም የሚጠቅም አይመስለኝም። ሌሎች በአካባቢው ፍላጎት ያላቸው የውጭ ኃይሎችም ከዚህ ጦርነት የሚያገኙት ጥቅም ያለ አይመስለኝም። በዚህ ጦርነት እጃቸውን ያስገቡ ሁሉም ወገኖች ጥቅማቸውን ማረጋገጥ የሚችሉት በሰላማዊ መንገድ ብቻ ነው።
ብዙ የአካባቢውና በአህጉሪቱ ውስጥ ያሉ ኃይሎች ወይንም የዓለማችን ሀያል አገሮች በኢትዮጵያ እየተካሄደ ያለውን ጦርነት ለማስቆም የውይይት ጥሪ እያደረጉ ይገኛሉ። በእነዚህ ቅድመ ሁኔታዎች የሚስማሙ ይመስሉታል? እሱን ለማስፈጸምስ ምን አይነት ቅድመ ሁኔታ ተቀምጧል?
This is an executive order that lays out a framework for punitive action on
በውጊያና ውትድርና የሚፈታ ግጭት አለመሆኑ በይፋ እየለየ መጥቷል። ጦርነቱ ባለበት ከቀጠለም አደጋው እጅግ የከፋ እንደሚሆን የታወቀ ነው። ሁሉም ተቀናቃኝ ኃይሎችን ግን ወደ ክብ ጠረጴዛ ሊያመጣቸው የሚችል ነገር አለ። አንደኛው በጦርነቱ ምክንያት እየወረደ ያለው ማዕት ሲሆን፣ ሌላኛው የአካባቢው ኃይሎችና የዓለማችን ኃይላት የሚወስዱት አቋምና መንገድ ነው። ከዚህ ውጭም የጦርነቱ ሰለባ የሆኑት የኢትዮጵያ ህዝቦች ውሳኔም ይኖራል። መጨረሻ እንደሌለው ሲያውቁ ሁሉም ደግመው እንዲያስቡበት ይገደዳሉ። ሁሉም ወገኖች ግን ወደ መነጋገር የሚያመጣቸው አንድ ነገር ብቻ ሳይሆን የተለያዩ ነገሮች ያሉ ይመስለኛል። መሬት ላይ ያለው የጦርነቱ ሁኔታ አለ። በጉዳዩ ላይ እጃቸውን ያስገቡ የውጭ ኃይሎችም አሉ። እነሱ ሁሉ መታየት ይኖርባቸዋል።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ማዕቀብን አስመልክቶ ያስተላለፉት ትዕዛዝስ በእርሶ እይታ ምን አንድምታ ያለው ይመስሉታል?
I think what they've indicated is a willingness. First of all, let's be clear about what they've indicated, right? This is a willingness.
መጀመሪያ የትዕዛዝ ቀጥሎ ለሚወሰደው ማዕቀብ ነው እንጂ በራሱ ማዕቀብ አለመሆኑን ማስታወስ ፈልጋለሁ። ተግባራዊ የሚሆን ከሆነም አሜሪካ ከኢትዮጵያ ጋርና ከኤርትራ ጋር ያላትን ግንኙነት ይጎዳዋል። አሁን የምናየው አንዳንድ ነገር አለ። በነይታ ግን እንደዚህ ያሉ ርምጃዎች በተቀናቃኝ ኃይሎች ላይ ተጽዕኖ በመፍጠር ለሰላምና ድርድር ፈቃደኞች እንዲሆኑ ለመገፋፋት ይመስለኛል። ይሁን እንጂ ቅድም እንዳልኩት ዋሽንግተን፣ አውሮፓ ወይም ሌሎች የውጭ ኃይሎች ብቻ የሚያደርጉት ነገር ለውጥ አያመጣም። ብዙ ወሳኝ የሆኑ ሌሎች ውስጣዊና ነባራዊ ሁኔታዎችም አሉ።
ጋቢና ቬይ ከአሜሪካ ድምፅ ዋሽንግተን ዲሲ ለአድማጭ ተመልካቾቻችን እየቀረበ ይገኛል። አንድ ማሳሰቢያ ስምት እንመለስ።
ጋቢና ቬይ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቬይ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
ጋቢና ቬይ ከአሜሪካ ድምፅ ዋሽንግተን ዲሲ ከነሐሴ 3 ጀምሮ በሬዲዮ ቴሌቪዥን ብቅ ብሏል። አሁን ደግሞ ተከታዩን ዘገባ እናስተዋውቃችሁ።
ላውራ ፋሲች በኒውዮርክ ጎዳናዎች ላይ
የተዘዋወረች ርዕሱ ደግሞ በጭንብል ስር ያለ ፈገግታ ይሰኛል። ዘጋቢያችን አና ኔልሰን በኒውዮርክ ከተማ ውስጥ ያለች አንዲት ፎቶግራፈር ተከታትላለች። ወደ ዘገባው እንሻገር።
ላውራ ፋሲች በኒውዮርክ ጎዳናዎች ላይ የተዘዋወረች ፎቶግራፎችን ታነሳለች። ይህን ለምን እያደረገች እንደሆነም በራሷ አንደበት እንዲህ ትተርካለች።
አሁን ላይ ዝም ብዬ በኒውዮርክ ጎዳናዎች ላይ እወጣና ሰዎች ያደረጓቸውን የአፍና የአፍንጫ መሸፈኛ ጭንብሎች እያየሁ እየመረጥኩ ፎቶ አነሳለሁ። ይሄ በጣም አስደስተኛል። ነገር ግን እንደኔ እምነት ፎቶቹን የሚያሳምራቸው የአፍና የአፍንጫ መሸፈኛ ጭንብሉ ሳይሆን ፈገግታቸው ነው። ለምሳሌ ጭንብሎቹ የቀዶ ጥገና ጭንብሎችም ሊሆኑ ይችላሉ። የሚያሳምራቸው ከዛ ስር ያለው የሰዎቹ ውድ ፈገግታ ነው። የኮቪድ-19 ወረርሽኝ ኒውዮርክ ከተማ ሲገባ ይመስለኛል ባለፈው አመት መጋቢት አጋማሽ ላይ ሰዎች ጭንብል ማድረግ ጀመሩ። ከዛ በፊት ሰዎች ብዙም አይን ላይን እንደማይታዩ አስተዋልኩኝ። ነገር ግን ሰዎች ከጭንብላቸው ስር ፈገግታ ሲኖር ያስታውቅ ነበር። አንድ ቀን ይመስለኛል መንገድ ላይ ይሄድኩ ከማላውቀው ሰው ጋር ፈገግታ ተለዋወጥኩ። ያኔ ጭንብሌን አጥልቄ ነበር። ነገር ግን እኔ ፈገግ ማለቴን አውቀው በፈገግታ መለሱልኝ። ፈገግታቸው አይናቸው ውስጥ ይታይ ነበር።
I believe that, you know, a genuine smile shows in your eyes more than anything else.
በዚህ መልኩ ያነሳኋቸው ፎቶግራፎችም እጅግ በጣም ጥሩ ውጤት ያገኘሁባቸው ናቸው። እንደሚመስለኝ በመቶዎች የሚቆጠሩ ጭንብል የተጠለቀባቸው ፈገግታዎችን ፎቶግራፍ አንስቻለሁ። በአሁን ሰዓት የኒውዮርክ ከተማ ነዋሪዎች ፎቶም ሰነድ አለኝ ማለት እችላለሁ። እንደሚመስለኝ ከሆነ ከልብ የሆነ ፈገግታ ከሁሉ የበለጠ አይን ውስጥ ይታያል። እናም አሁን በአሁኑ ሰዓት የተለያዩ ፈገግታዎችን እያሰባሰብኩ ነው። ሁሉም ፎቶግራፎች ውስጥ ያሉትን ቆንጆ ነገሮች ማየት እችላለሁ። ደግሞም ፈገግታቸውን ከእኔ ጋር የተጋሩትን ሰዎችንም ላመሰግን ወዳለሁ። ሰላም ጓዶች፣ ጤና ይስጥልኝ። እስቲ ከጭንብላችሁ ስር ቆንጆ ፈገግታ ስጡኝ። አመሰግናለሁ። መልካሙ ይግጠማችሁ። ደህና ሁኑ። ፎቶግራፎችን ለማንሳት ስወጣ ተገቢውን የኮቪድ-19 ጥንቃቄ ሁሉ አደርጋለሁ። የአፍና የአፍንጫ ጭንብሌን አደርጋለሁ። 2 ሜትር ርቀት ላይ ቆሜ ለሰዎቹ እጄን በማወዛወዝ ላወራቸው እንደፈለኩ ምልክት ከሰጠኋቸው በኋላ ፎቶ ባነሳቸው መልካም ፈቃዳቸው እንደሆነ እጠይቃቸዋለሁ። ብዙዎቹም ኒውዮርክ ውስጥ ቀና የሆነ ኃይል እያመጣሽ ነው ብለው ስለ ፈገግታው ያመሰግኑኛል። ምክንያቱም ፈገግታ ከሰው ወደ ሰው የሚጋባ መልካም ስሜት ስለሆነ ነው። እንደ ፎቶግራፍ ባለሙያ የኒውዮርክ ከተማ የጎዳና ላይ ፎቶዎችን መሰነድም እጅግ አስደሳች ልምድ ነው። ለምሳሌ የብላክ ላይቭስ ማተር ወይም የጥቁሮች ህይወት ዋጋ አለው በሚለው እንቅስቃሴ ወቅት ሰዎች ፈገግ እንዲሉ ሲጠይቅ ስሜታቸውን ያሻሽለው ነበር። ፈገግታ እንዴት ሰዎችን እንደሚቀይር መግለጽ ይከብደኛል። አሁን ከማላውቃቸው ሰዎች ጋር የሆነ ቁርኝት ፈጥሬያለሁ። እናም ሰዎች በእርግጠኝነት በዚህ ከባድ ወቅት ውስጥም ቢሆኑ ፈገግ ማለታቸውን ይቀጥላሉ ብዬ አምናለሁ። ሸጋገሪያ ሙዚቃው በፊት የሰማነው የአና ኔልሰንን ዘገባ ነበረ። እንግዲህ ኮቪድ-19ን ለመከላከል ተብለው የምናደርጋቸው ጭንብሎች ፈገግታችንን ቢሸፍኑም ጤናችንን እየሰጡን ስለሆነ ግን ማድረግ ይጠበቅብናል። ስቲል ግን አሁንም ቢሆን ይህንን የጭንብሎቻችንን አድርገን ራሳችንን መጠበቅ እንደምንችል ነው የሚያሳየው። ንጉሱ ታምሬ ቀጣይ ወደ ዘፈን ነው የምናመራው ብሎኛል። የቸሊናና የሄኖክ መሀሪ ሙዚቃ ቀጥሎ ይቀርባል።
ሄኖክ ማሃሪና ቸሊና ይሄ ቀን ሊመጣ ነው ወይ የተቀያየም ነው እያሉ ነው ያዘሙት። እንደምወደዳችሁት ተስፋ እናደርጋለን። ንጉሱ ታምሬ ለሙዚቃ ምርጫው እናመሰግናለን። አድማጭ ተመልካቾቻችን፣ የጋቢና ቪኦኤ የማክሰኞ ምሽት መሰናዶ እዚህ ላይ ተጠናቀቀ። አብራችሁን ስለቆያችሁ እያመሰገንን በዚሁ ልንሰናበታችሁ ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። በነገው ምሽት እንገናኛለን። እዚህ ላይ እንሰናበታለን። ሳስተናግዳችሁ ምሽት ኤደን ገረመው ነኝ። ደህና ደሩ።